Ciao, ragazzi.
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ረቡዕ የካቲት 22/2011 ዓመተ ምህረት ምሽት ያሰናዳናቸውን ዝግጅቶች ይዤ አብራችሁ የማመሸው ጽዮን ግርማ ነኝ። ፑንትላንድ በሀገሯ የሚገኙ 1400 ኢትዮጵያውያንን ወደ ኢትዮጵያ መልሳለች። እርምጃውን የወሰደችው የበርካቶችን ህይወት እየቀጠፈ ባለው የጀልባ ጉዞ ወደ መካከለኛው ምስራቅ ሊያቋርጡ ስለነበረ ነው ተብሏል።
ብዙ ጊዜ የሚቆበልሉት በዚህ በፑንትላንድ ተደርጎ ነው ወደዛ የሚሄደው እና በዛ በሜዳል ስት የሚያቋርጡት እና ያን አሁን ባህራቸውን ስለዘጉ እና እንድምንትን ስለዘጉ ባህሩን ስለዘጉት እነዚህ ትቆበላላችሁ ስለተባሉ በዛ መሰረት ነው ወደ ሀገራቸው የሚመለሱት ብሎ እነሱ ያመሱ 1400 ነው የመለሱት።
ዝርዝሩን በሙሉ ዘገባ እንመለስበታለን። ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ወደ አዲስ አበባ እናመራለን። ወደ ወሎም እንሄዳለን። ትግራይ ክልልንም የተመለከተ ዘገባ አለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። በግብጽ የመገናኛ ብዙሃን ዘገባዎች መሰረት ዛሬ ካይሮ በሚገኘው ዋናው የመንገደኞች ማመላለሻ ባቡር ማዕከል በደረሰ ግጭት 20 ሰዎች ሞተዋል። ሌሎች ከ40 በላይ ጉዳት ደርሶባቸዋል። በግጭቱ ጣቢያ ውስጥ የሚገኘው የነዳጅ ማከማቻ ፈንድቶ በተለኮሰው እሳት ባቡርም ተቃጥሏል ተብሏል። የድሬዳዋ ፖሊስ ባለፈው ሰኞ 12 ኩንታል አደንዛዥ እጽ በቁጥጥር ስር መዋሉን የአስተዳደሩ ወንጀል ምርመራ ዳይሬክተር ተወካይ ምክትል ኢንስፔክተር አምበሉ አየለ በተለይ ለቪኦኤ ገለጻ ሰጥተዋል።
ባለፈው ያው በ18 06/2011 ዓመተ ምህረት ለፖሊስ በደረሰ ጥቆማ መሰረት በዚህ በድሬዳዋ ከተማ ቀበሌ 09 ጭፍራ ገንደገራዳ የሚባል አካባቢ አሽሽ የተከማቸ አሽሽ አለ በሚል ጥቆማ ፖሊስ የፍርድ ቤት ትዕዛዝ በማውጣት የብርበራ ትዕዛዝ በማውጣት ባደረገው ፍተሻ ወደ 12 ማዳበሪያዎች አደገኛ አሽሽ መሰል ድራግ የተያዘ ሲሆን በዚህም ያው ፖሊስ በምርመራ ላይ ይገኛል። መርማሪዎች በዚህ ጉዳይ ላይ ይሄ እንዴት ሊሆን እንደቻለ ማን ለከማች እንደቻለ ማን ሊያዘዋውር እንደቻለ ምርመራ ሰዎች ታስረው እየተደረገ ይገኛል።
ኢንስፔክተር አምበሉ አየለ ለከተማዋ ነዋሪ ፍጆታ ከሚውለው ባሻገር በዋናነት ወደ አጎራባችና መካከለኛው ምስራቅ ሀገሮች ለማስተላለፍ ህገወጥ አዘዋዋሪዎችን ድሬዳዋን በመተላለፊያነት ይጠቀማሉ ብለዋል። ከዚህ በፊትም ከዘጠኝ ኩንታል በላይ አደንዛዥ እጽ በፖሊስ ተይዞ ጉዳዩ በፍርድ ቤት እየታየ እንደሆነ ምክትል ኢንስፔክተሩ ተናግረዋል። በአሁኑ ሰዓት በአደንዛዥ እጽ አስመጪዎች፣ አዘዋዋሪዎች፣ አከማቾች፣ ሻጮችና የመጓጓዣ አገልግሎት በሚሰጧቸው ላይ ምርመራ እየተካሄደ ነው ያሉት ምክትል ኢንስፔክተር አምበሉ ህብረተሰቡ አብሯቸው በጋራ እንዲሰራም ጠይቀዋል። ዜናውን ያደረሰን የድሬዳዋ ዘጋቢያችን አዲስ ቸኮል ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና የሰሜን ኮሪያ መሪ ኪም ጆንግ ኡን ስብሰባቸውን ዛሬ ጀምረዋል። ሁለቱ መሪዎች ሁለተኛውን ውይይታቸውን በይፋ መጀመራቸው ከተገለጸ በኋላ አብረው ለራት ተቀምጠዋል። ውይይታቸው የተሳካው ውጤት እንደሚያደርሳቸውም ሁለቱ መሪዎች እምነት እንዳላቸው ተናግረዋል። ሰሜን ኮሪያ የኒውክሌር ጦር መሳሪያ ባለቤት እንዳትሆን ያደርጉ እንደሆነ በጋዜጠኞች የተጠየቁት የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ጥያቄውን በእናየዋለን መሸኘታቸው ተሰማ። ጥያቄው የተነሳው ፕሬዚዳንት ዶናልድ ትራምፕ እና የሰሜን ኮሪያው መሪ ኪም ጆንግ ኡን በቪየትናም ግንኙነታቸው ወቅት መሆኑ ታውቋል። ሁለቱ መሪዎች የእጅ ሰላምታ ከተለዋወጡ በኋላ ከእራት በፊት ለእረፍት ሃኑዩ ውስጥ በሚገኘው ሜትሮፖሌ ሆቴል ውስጥ ከአስተርጓሚያቸው ጋር አምርተዋል። የኮሪያው መሪ ክፍላቸው ውስጥ ለተገኙ ጋዜጠኞች በሰጡት ቃልም ፕሬዚዳንት ትራምፕ ባለፈው ዓመት ሲንጋፖር ውስጥ የተጀመረውን ውይይት ለመቀጠል በመወሰናቸው አድናቆታቸውን ገልጸዋል። በመጨረሻም አፍጋኒስታን ውስጥ ያለውን ግጭት ለማቆም የታቀደውና ኳታር ውስጥ ከዩናይትድ ስቴትስ ጋር የሚካሄደው ውይይት ዛሬ ረቡዕ ሁለተኛ ቀኑን እንደያዘና ወደ ውጤትም እያመራ መሆኑን ታሊባን አስታወቀ። የታሊባን አፈቀላጤ እንዳስታወቁት አንድ የውይይቱ የቴክኒክ ቡድን ባለፉት ቀናት የተነጋገረው ከዩኤስ መራሹ ዓለም አቀፍ ኃይል በሚወጣበትና አፍጋኒስታንም የሽብርተኞች ጥቃት ኢላማ ከመሆን በምትድንበት ሁኔታ ነው። ቃል አቀባዩ በተጨማሪም በአሁኑ ወቅት ውይይቱ አፍጋኒስታንን ሌሎች ሀገሮችን እንዳትጎዳ በመከላከል ላይ ያነጣጠረ እንደሆነ ገልጸዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዝግጅታችን እናልፋለን። ፑንትላንድ በሀገሯ የሚገኙ 1400 ኢትዮጵያውያንን ወደ ኢትዮጵያ መልሳለች። እርምጃውን የወሰደችው የበርካቶችን ሕይወት እየቀጠፈ ባለው የጀልባ ጉዞ ወደ መካከለኛው ምስራቅ ሊያቋርጡ ስለነበረ ነው። አዲስ ቸኮል ዝርዝሩን አድርሶናል።
በዛሬው ዕለት የድንበር ከተማ ከሆነችው ቦ ከተማ 1400 የሚሆኑ ኢትዮጵያውያን ከፑንትላንድ ተሸኝተው መጥተዋል። ፑንትላንድ እርምጃውን የወሰደችበት ምክንያት የሶማሌ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱላይ መሐመድ በተለይ ለቪኦኤ እንዲህ ብለዋል።
ባለፈው ድርታ አስታውሰው አንድ ጀልባ በጅቡቲ ባህር ላይ ግዝቶ ሞቶ ነበርና ኢትዮጵያ የገዛበት ብዙ ጊዜ የሚኮበልሉት በዚህ በፑንትላንድ ተደርጎ ነው ወደዛ የሚሄደው እና በዛ በሜዳል ስ የሚያቋርጡት እና ያን አሁን ባህራቸውን ስለዘጉና እንድምንትን ስለዘጉ ባህሩን ስለዘጉት እነዚህ ትቆበላላቸው ስለተባሉ በዛ መሰረት ነው ወደ ሀገራቸው የሚመለሱት ብሎ እነሱ ያመሱ 1400 ነው የመለሱት።
ኢትዮጵያውያኑ በአሁኑ ሰዓት ከድንበር ከተማዋ ቦ ወደ ዋዋርደር እየመጡ ሲሆን መዳረሻቸውም ጅጅጋ ከተማ ይሆናል ተብሏል። እንደ አቶ አብዱላሂ ኢትዮጵያውያኑ ሶማሌ ክልል ሀገራቸው ስለሆነ የሚፈልጉትን ድጋፍ ሁሉ ይደረግላቸዋል ብለዋል።
አሁን ጊዜዎች መኪና ከዚህ ተተልኳል፣ መኪና ተልኳል። ወደ ሀገር መሀል እንዲመለሱና ወደ እንድናመጣቸው ነው እና በየቤታቸው በየቀበላቸው ጅጅጅ ማድረግ ነው። አሁን ሀገራቸው ነው የገቡት፣ ያው ክልሉ ሀገራቸው ነው ኢትዮጵያ ውስጥ ነው የገቡት። ክልል ስላሉ አሁን እነሱ ከፈለጉት እዛ መስራት ይችላሉ፣ ካልፈለጉ ደግሞ ወደ የንትናቸው መመለስ ይችላሉ። ስለዚህ ወዳታቸው ፈለጉት መጀመሪያ ጊዜ ድርሱ ብለናል። እኛ ለንከባቸውም ለማቋቋሙ ለመለሰውም የሚመች ጅጅጋ ስለሆነ ጅጅጋ ይንቱና ከዚያ በኋላ እነሱ በፈለጉት ወረቤታቸው ከፈለጉ ይሄዳሉ፣ ከፈለጉ ይሰራሉ።
በፑንትላንድ ዋና ከተማ ገረዌ የሚገኘው የኢትዮጵያ ቆንስላ የኢትዮጵያውያኑን መመለስ እያስተባበር እንደሚገኝም ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።
አዲስን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የስርዓት ምርጫው የኢትዮጵያ ቢሆንም እንደ ኢትዮጵያ ላሉ ብዙሃነት ላላቸው አገራት ግን ፌዴራሊዝም የተሻለ ስርዓት ነው ሲሉ በኢትዮጵያ የጀርመን አምባሳደር ብሪታ ዋግነር ገለጹ። የልዑካን ቡድናቸውን ይዘው ወደ ትግራይ ክልል ያመሩት አምባሳደሯ ከክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ጋር ተነጋግረዋል። ሙልጌታ ጽብሃ አጠር ያለ ዘገባ ከመቀሌ አድርሶናል።
በምክትል ርዕሰ መስተዳድሩ ዶክተር ደብረጽዮን ገብረ ሚካኤል ጽህፈት ቤት የተካሄደው ውይይት በአጠቃላይ በኢትዮጵያና በትግራይ ክልል ስላለው የፖለቲካ ሁኔታ ትኩረት ያደረገ እንደነበር አምባሳደሯ ለጋዜጠኞች በሰጡት መግለጫ ተናግረዋል። በጀርመናዊቷ ከተማ ጎታና በአድዋ ከተማ መካከል ከአምስት ዓመታት በፊት የተጀመረው ግንኙነት ለማጠናከር ያለመ ውይይትም መካሄዱ ተናግሯል። ከዶክተር ደብረጽዮን ጋር ውጤታማ ውይይት አካሂደናል ያሉት አምባሳደሯ በኢትዮጵያ ያለው እድገትና በተጨማሪም በአሁኑ ጊዜ እየመጣ ያለው ለውጥ ጀርመን ትደግፈዋለች ብለዋል። አሁን ያለው ወቅታዊ ሁኔታ በአዲስ አበባ ብቻ ሳይሆን በሌሎች የሀገሪቱ አካባቢዎች ምን እንደሚመስል ለመረዳት ጥረት እያደረጉ መሆናቸውም ገልጸዋል። የስርዓት ምርጫው የኢትዮጵያ ቢሆንም እንደ ኢትዮጵያ ላሉ ብዙሃነት ላላቸው ሀገራት ግን ፌዴራሊዝም የተሻለ መሆኑን በመግለጽ ምክረ ሀሳባቸውን ለግሰዋል። የፌዴራሊዝም ስርዓት የህዝብ ብዙሃነት ባላቸው እንደ ኢትዮጵያ ትላልቅ አገሮች ተመራጭና ጥሩ ስርዓት ነው። አንድ ትኩረት ሊደረግበት የሚገባ ግን በፌዴራሊዝም ስርዓቱ ፌዴሬሽኑ በመሰረቱት ክልሎችና የፌዴራል መንግስት ኃይል ሚዛናዊነት የጠበቀ ሊሆን ይገባል። ሚዛኑ የጠበቀ ከሆነ ነው ውጤታማ የሚሆነው። በኢትዮጵያ ጉዳይ ላይ የስርዓት ምርጫው የኢትዮጵያውያን ይሆናል። የተለያዩ ብሔር ላላቸው ግን ስርዓቱ ውጤታማ ነው ብለዋል። በኢትዮጵያና ጀርመን መካከል ያለውን ግንኙነት ብዙ ዓመታት ያስቆጠረና የጠበቀ ዝምድና ያላቸው እንደሆኑ የገለጹት አምባሳደሯ ይህም ተጠናክሮ እንዲቀጥል አስገንዝቧል። በሌላ በኩል በትናንትናው ዕለት የተካሄደው ውይይት በአድዋና ጎታ ከተሞች የተጀመረውን ግንኙነት በተለይ ከአምስት ዓመት በፊት የተካሄደውን ስምምነት ተግባራዊነታቸውን ለማየትና ለማጠናከር መሆኑን የአድዋ ከተማ ከንቲባ አቶ ዘስላሴ ዘርአብሩክ ተናግረዋል። በሁለቱም ከተሞች መካከል በሳይንስና ቴክኖሎጂ፣ የሰው ኃይል ልማት፣ ማህበራዊ ችግሮችን ከመፍታት በተጨማሪ በባህላዊና ታሪካዊ ግንኙነት ለማጠናከር እየተሰራ እንደሆነ ከንቲባው ጥቆማ ሰጥተዋል።
ቅድም ኢሎም ስምምነት ገርናለም አለና በወገን ጎታ ተግበረለው በወገን
ከዚህ በፊት ስምምነት ያካሄድንባቸው ጉዳዮች አሉ። የጎታ ከተማ ምን ይሰራል? በአድዋ ከተማ በኩልስ ምን መፈጸም አለበት የሚል እነዚህ ጉዳዮች እንዲተገበሩ እንዴት መተባበር አለብን የሚል ነው የተወያየ ነው። በከተማ ልማትና ንድፍ እንዲሁም በቴክኖሎጂ ባለሙያዎች ልከው በስልጠናና ተሞክሮ በማሳለፍ ሊያግዙን ተነጋግረናል። በዚህ ጉዳይ ከዶክተር ደብረጽዮን ጋር የልዑካን ቡድኑ መወያየታቸው ለስራው አጋዥ ነው ያሉት። ከመተጋገዝ ስራዎች ጎን ለጎን የአድዋ ድል በዓል ለማክበር የልዑካን ቡድኑ ትግራይ መገኘቱ ተገልጿል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
ሙልጌታን ላደረሰን ዘገባ እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችን ነው። ወደ ተከታዩ ዘገባችን እንለፍ። የአዲስ አበባ ነዋሪዎች ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ እየሰራሁ ነው ያለ የሲቪክ ማህበር መመስረቱ ተገለጸ። የአዲስ አበባ ወጣቶችን፣ ጎልማሶችንና ምሁራን ማህበር በሚል ስያሜ የተቋቋመው ማህበር ስለ ማህበሩ ዓላማ መግለጫ ሰጥቷል። መግለጫውን ግርማቸው ከበደ ተከታትሎታል።
አዲስ አበባችን የወጣቶች ጎልማሶችና ምሁራን ማህበር ለስልጣን የማይወዳደር የየትኛውም የፖለቲካ ፓርቲ ወገንተኝነት የሌለው የአዲስ አበባ ነዋሪን ጥቅም ማስከበርን ብቻ በመሰረታዊ ዓላማነት አንግቦ የተቋቋመ ነጻና ገለልተኛ የሲቪክ ማህበር እንደሆነ ነው አመራሮቹ በመግለጫቸው ያስታወቁት። አስፈላጊ የሚባሉ ማስረጃዎችን ለሚመለከተው አካል አስገብተው የምዝገባ ፈቃድ እየተጠባበቁ እንደሚገኙ የገለጹት የማህበሩ አመራሮች ከአዲስ አበባ ጋር በተያያዘ አሉን ያሏቸውን መሰረታዊ እምነቶችም ተናግረዋል። እንደ ማህበሩ ጸሐፊ ኢየሩሳሌም ተስፋው ከሆነ ስድስት ከአዲስ አበባ ጋር የተያዙ ዋና ዋና እምነቶች አሏቸው።
አንደኛ፣ በከተማችን ውስጥ የሚሰጡ ሹመቶች፣ የስራ እድል ፈጠራዎች፣ የወሳኝ ኩነት እንቅስቃሴ ግልጽና ተአማኒነቱን የጠበቁ እንዲሁም የነዋሪውን ይሁንታ ያገኙ መሆን አለባቸው ብለን እናምናለን። ሁለተኛ፣ ነዋሪዎቹ ለዘመናት በመስዋዕትነት ጭምር ጠብቀውና አክብረው ከያዟቸው ኢትዮጵያዊና የሰብአዊ ማንነት አስተሳሰቦች ተላቀው በሌሎች ጭንጎቻ አስተሳሰቦች እንዲታቀፉ እየተገደሉ ያሉበትን ሁኔታ ተጠናቅሮ መቀጠሉ በጽኑ እናውዛለን። ስለሆነ በሰላምና በፍቅር ተደጋግፈን ሀገራችንን እናስጠበቃለን የሚል ጠንካራ እምነት ያለው የከተማችንን ነዋሪ ታላቅ ሀገርን በትናንሽ ስብስቦች ለመደወስ ቀን ከሌሊት በሚታትሩ ያዩትንና የለቡትን ሁሉ የኔ ነው ማለት ፋሽን ባደረጉ የጠባብ አስተሳሰብ ባለቤቶች ሰላሙን እየተናገ ያለበት ሁኔታ ማብቃት አለበት ብለን እናምናለን። ሶስተኛ፣ የአዲስ አበባ ከተማ ነዋሪ ህዝብ በመረጠው አካል የመተዳደር ህጋዊ መብቱ መከበር አለበት ብለን እናምናለን።
በአዲስ አበባ የህግ የበላይነት ተከብሮ ሁሉም እኩል እድል የሚያገኝበትን አውድ መፍጠር ካሁን ባሉት ወቅታዊ ችግሮች ከነዋሪው ጎን አልቆሙም ያሏቸው የፖለቲካ ፓርቲዎች በዚሁ የሚቀጥሉ ከሆነ ለነዋሪው ሌሎች አማራጮችን የሚመለከትበትን አውድ ማመቻቸትና የከተማዋን እድገት ለማፋጠን በኢትዮጵያና ኢትዮጵያዊነት ላይ እምነት ያላቸው ምሁራን ተሳትፎ እንዲያደርጉ ምቹ ሁኔታ መፍጠር እንዳለበት ማህበሩ እንደሚያምን ነው በመግለጫው የተገለጸው። ከነዚህ መሰረታዊ እምነቶች በመነሳትም 11 ዋና ዋና ዓላማዎችን ለማሳካት እንደሚሰራ ነው ማህበሩ ያስታወቀው።
አንደኛ፣ ለሀገር እድገት ጥብቅና ዘብ መቆም የሚችል ማህበረሰብን መፍጠርና ማጠንከር። ሁለተኛ፣ በከተማው ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ጉዳዮች ላይ የወጣቱን ጎልማሳውንና ምሁሩን ተሳታፊነት እንዲረጋገጥ ማስቻል አለ ተብሎ የሚታመን ከሆነ መኖሩን በተጨባጭ ለማረጋገጥ የተለያዩ ህጋዊ እንቅስቃሴዎችን ለማካሄድ ፍላጎት ያላቸውን አባላት በሲቪል ማህበራት መርህ እንዲደራጁ ማስቻል። ሶስተኛ፣ የማህበሩ አባላት እውቀታቸውን፣ ገንዘባቸውን እና ጊዜያቸውን በማቀናጀት በከተማው ላይ እነሱንና ሌሎቹን የከተማዋን ነዋሪዎች ያደለለ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች እንዳይመጡ ማስቻል፣ ያሉትን ደግሞ ህጋዊ መስመር ተከትለው እንዲታረሙ እንዲስተካከሉ ጠንካራ እንቅስቃሴዎችን ማድረግ።
ማህበሩ በመግለጫው ለተለያዩ አካላት ማሳሰቢያና ድጋፍ አስተላልፏል።
ማንኛውም የፖለቲካ ድርጅት፣ የሚዲያ አባላት፣ አክቲቪስቶች እንዲሁም ግለሰቦች የከተማዋን ሰላምና መረጋጋት የሚያውቁ ነገሮችን ከማድረግም ሆነ ከመናገር ራሳቸውን እንዲቆጥቡ እናሳስባለን። ይህ መሆን ካልቻለ ግን በህግ አግባብ የምንጠይቅ መሆኑን እናሳውቃለን። በመጨረሻም ከሰሞኑ የአማራ ዲሞክራሲያዊ ፓርቲ አዴፓ ከተማችንን አስመልክቶ የሰጠውን ኃላፊነት የተሞላበትን ገንቢ መግለጫ
የአማራ ዴሞክራሲያዊ ፓርቲ ባለፈው ሳምንት በአዲስ አበባ ከሚገኙ አመራሮቹ ጋር ባደረገው ውይይት የፓርቲው የጽህፈት ቤት ኃላፊ አቶ ምግባሩ ከበደ አዲስ አበባ የነዋሪዎቿና የኢትዮጵያ መዲና እንጂ የማንም እንዳልሆነች መናገራቸውን የሀገር ውስጥ መገናኛ ብዙሃን መዘገባቸው ይታወሳል። የማህበሩ አመራሮች ከቪኦኤ ስለ ፋይናንስ ምንጫቸው ተጠይቀው ነበር። ፕሬዝዳንቱ ስራፌል ዘውዱ ምላሽ አላቸው።
አሁን ባለው እንቅስቃሴያችን የገንዘብ ምንጭ አድርገን የተነሳ ነው። አንድም ተቋም የለም፣ ያሰብነውም ተቋም የለም። ነገር ግን አላማዎቻችንን ለማስፈጸም የምንወስዳቸው ወይም ደግሞ የምንጓዛቸው መንገዶች በጣም ረጅምና ላስጨራሽ ብዙ እውቀት የሚጠይቅ ብዙ ገንዘብ የሚጠይቅ እንደመሆኑ መጠን ይህንን ነው ለዛ ነው ለማህበረሰቡ ለመስጠት ያሰብነው ማለት ነው። እኛ እንደ ተቋም እንጀምረው እንጂ ይሄ ተቋም የሰፊው የአዲስ አበባ ነዋሪዎች ተቋም ነው የሚሆነው። ስለዚህ የገንዘብ ምንጫችንንም የምናደርገው ምናልባት በጉልበት በእውቀት በገንዘብ የሚረዳ ነው አካል ይሄንንም ቀጣይነት ለማስቀጠል ፍላጎት ያለው ነዋሪውን ነው ልናሳትፍ ያሰብነው እና እርግጥ ነው ከፍተኛ ገንዘብ ይጠይቃል። እስካሁን ግን በግልጽ ለመናገር የገንዘብ ምንጭ አለን ብለን ያስቀመጥነው ነገር የለም። ነዋሪው ላይ ግን ያነጣጠረ ስራዎችን ለመስራት ለወደፊት አስበናል። ማንኛውም አካል ይሄንን ተቋም ለመርዳት የሚፈልግ ሰውም ካለ በራችን ክፍት እንደምናደርገው ከወዲሁ ለመግለጽ እንወዳለን። ያ ሲባል ከመንግስታዊም መንግስታዊም ካልሆኑ ተቋማቶች ጋርም በተወሰነ ደረጃ በሚያግባቡን ስራዎች ላይ ለመስራት እናስባለን። ምክንያቱም የምንሰራቸው ስራዎች አገር ገንቢዎች ስለሆኑ መንግስትም ኃላፊነት አለበት ብለን ስለምናስብ መንግስትም በዚህ ጉዳይ ላይ ይተባበረናል ብለን እናስባለን።
የማህበሩ አመራሮች ከዚህ በፊት የፖለቲካ ፓርቲ አባል ሆነው ሲንቀሳቀሱ የነበሩ መሆናቸው ተጠቅሶ ገለልተኛነታቸው ላይ ጥርጣሬ እንደሚያስነሳ ከጋዜጠኞች ተጠይቀውም አስተያየታቸውን ሰጥተዋል።
በተወሰነ ደረጃ ሁላችንም በፓርቲ ውስጥም ሆነ በትግል ንቅናቄዎች ውስጥ አብረን የቆየን ሰዎች ነን። ነገር ግን እንዲታወቅ የምንፈልገው ትናንት በነበረው ስርዓት ውስጥ በዋነኝነት እንደዚህ አይነት ሲቪክ ተቋም ገንብቶ ለመንቀሳቀስ የሚያመች ምንም አይነት መንገዶችም አልነበሩ። እንኳን እንደዚህ አይነት ስብሰባዎችን ለማድረግ ይቀርና ሐሳቡ አላቸው የተባሉ ሰዎች የሚታሰሩበት፣ የሚደበደቡበት፣ የሚገደሉበት ጊዜ ስለነበረ ወደዚህ አይነት እንቅስቃሴ ውስጥ ከመግባት ይልቅ ስርዓቱ የዛ በነበረው ስርዓት ላይ ቢያንስ ያንን ስርዓት ለመገዳደርም ሆነ እሱን ለማስወገድ የተጠቀምንበት ስልቶች አሉ። እነሱ በፖለቲካ ፓርቲ እንቅስቃሴ ውስጥ በዛ በፖለቲካ ፓርቲ እንቅስቃሴ ውስጥ ምናልባት በሰላማዊ መንገድ ከሚታገሉ ሰዎች ወይም ደግሞ ፓርቲዎች ጎን ተሰልፈን ብዙ እንቅስቃሴ አድርገናል። ያም የሚሆን ነገር አልነበረም። ያለን አማራጭ የነበረው ወደ ትጥቅ ትግል ውስጥ መግባት ነው። በዛ እንቅስቃሴ ውስጥ አሳልፈናል ማለት ነው። አሁን ላይ ግን ምን አይነት አቋም አላችሁ የሚል ጥያቄ ነው የመጣው። ያ እንደነበረ ሆኖ አሁን ላይ ግን ያለው በተወሰነ ደረጃ ለውጦችን እያየን የመጣንበት ሂደትም ስለነበረ በእነዚህ ለውጦች ተጠቅመን እንደዚህ አይነት ሲቪክ ሶሳይቲ ቢያንስ ከፖለቲካ ድርጅቶች በተለየ ይጠቅማሉ ብለን የምናስበው እንደዚህ አይነት ሲቪክ ሶሳይቲ ወይም ደግሞ ማህበራት መፍጠሩ በራሱ ለዚች ሀገር ወሳኝና እድገት ያመጣል ብለን ስላሰብን ከፖለቲካ ፓርቲዎች ጋር ያለንን ቁርኝነት ትተን ሙሉ ለሙሉ ስራችንን እዚህ ላይ ለማድረግ ነው ወደዚህ የመጣ ነው። ምንም አይነት ግንኙነት የለንም። አሁን እኛ ማራመድ ማስኬድ የምንፈልገው ይሄንን ተቋም ነውና ምንም አይነት ውዝግቦች እንዳይኖሩ ክሊር አድርገን መሄድ ስላለብን ነው። እዚህ ውስጥ ያለን ሰዎች እንዳለ ከፖለቲካ ፓርቲ ግንኙነት ውጭ ነን ማለት።
የአዲስ አበባ መገለጫዎች ናቸው ያሏቸውን ነገሮች ያሟላ የማህበሩ አባል መሆን እንደሚችልም የህዝብና ዓለም አቀፍ ግንኙነት ኃላፊው መኮንን ለገሰ ተናግረዋል።
አዲስ አበባነት የሶስት ነገሮች ድምር ውጤት ነው ብለን እናምናለን። እሱም ሰዋዊ ማንነት ላይ ክብር ያለው ከኢትዮጵያዊ ማንነት ልቆ ሰውን በሰውነቱ ብቻ፣ ምክንያቱም ኢትዮጵያ ውስጥ ኢትዮጵያዊ ብቻ አይደለም እንትን በይበልጥ አዲስ አበባ ላይም ድሬዳዋን ብትሄዱ ስፔሻሊ አዲስ አበባ ስለምናወራ የኛ ኦብጀክቲቭ አዲስ አበባ ላይ ስለሆነ አዲስ አበባ ላይ የኢትዮጵያ ዜግነት ያላቸው ሰዎች ብቻ አይደለም የኖሩባት። ሰውነታቸው ተከብሮ ሃርመኖች ኖሮባታል፣ ግሪኮች ኖሮባታል፣ ህንዶች ኖሮባታል፣ እየኖሩባትም ነው። ስለዚህ ይሄን ሰዋዊ ማንነት አዲስ አበባነት ማለት የሰዋዊ ማንነት ማክበር የሚችል ሲደመር ምክንያታዊ የሆነ በስሜት የሚነዳ ምናምን ሳይሆን ምክንያታዊነት የሚገዛው ሲደመር ልዕቀት ወይም ኤክሰለንስ የምንላቸው የነዚህ ሶስት ነገሮች ውጤት ነው አዲስ አበባነት ማለት። ስለዚህ ከሰሜን ልትመጣ ትችላለህ፣ ከደቡብ ልትመጣ ትችላለህ፣ ከምዕራብ ልትመጣ ትችላለህ፣ ከምስራቅ ልትመጣ ትችላለህ። እሱ እኛ ባውንደሪያችን አይደለም።
ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
ግርማቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ላለፉት 4 ዓመታት በደሴ ከተማ አስተዳደርና በደቡብ ወሎ ዞን የሚገኙ ፈቃደኛ የትምህርት ባለሙያዎች የሙያ ፈቃድ ምዘና ሲወስዱ ቆይተዋል። የሙያ ምዘናውን ከወሰዱ የትምህርት ባለሙያዎች ውስጥ የማለፊያ ውጤት አስመዝግበው የእውቅና ሰርተፍኬት ያገኙት 16.6 በመቶ ናቸው። መስፍራና አራጌ ዝርዝር አለው።
በደሴ ከተማ እንዲሁም በደቡብ ወሎ ዞን አስተዳደር በሚገኙ ከቅድመ መደበኛ እስከ መሰናዶ ሁለተኛ ደረጃ ትምህርት ቤቶች ውስጥ ያሉ መምህራን፣ ሱፐርቫይዘሮችና ርዕሳነ መምህራን ናቸው የሙያ ፈቃድ ምዘናውን የወሰዱት። ሙያው የሚጠይቀው ስነ ምግባር፣ እውቀት፣ ክህሎትና የተግባራት ክንውን ከተቀመጠው የሙያ ብቃት ደረጃ አንጻር ተመዝኗል። ከ2007 እስከ 2010 ባሉት ዓመታት ምዘናውን ከወሰዱት 2568 ፈቃደኛ የትምህርት ባለሙያዎች ውስጥ ማለፍ የቻሉት 376ቱ ናቸው። ምዘናው ራሱን የቻለ ውስንነቶች ቢኖሩበትም የምዘናው ውጤት እንደ ባለሙያዎቹ ገለጻ የሚያሳየው እውነት አለ። ለትምህርት ጥራት ስኬታማነት በተለይ የፊት መስመር ተሰላፊ የሆኑት መምህራን በትጋት ሊወጡት የሚገባ የቤት ስራ እንዳለ በደሴ ከተማ አስተዳደር ትምህርት መምሪያ የሙያ ፈቃድ አሰጣጥና እድሳት ቡድን መሪ አቶ ሞላ አንዳርጌ
ውጤቱን ተንትነነዋል። በአጠቃላይ ምዘናውን የወሰዱት በርካታ ናቸው። ከነዛ ውስጥ ግን ለማለፍ የበቁት በአሁኑ ደረጃ ዝቅተኛ ላይ ነው የሚገኘው።
የመምህራን ኮሌጆች ብቁ መምህራንን በማሰልጠን ረገድ ውስንነት እንዳለባቸው የሚያመላክት የምዘና ውጤት ነው የተመዘገበው የሚሉት ደግሞ በደቡብ ወሎ ትምህርት መምሪያ የሙያ ፈቃድ አሰጣጥና እድሳት ቡድን መሪ ወይዘሮ አልማዝ ጌታቸው ናቸው።
አሰልጣኝ ኮሌጆች በሚማሩበት ትምህርት አብቅተው ማስመረቅ ላይ ክፍተት እያየን ነው። አሁን መምህሩ ጋር በክፍል ውስጥ ስንገባ
ይህን አባባል የደሴ መምህራን ትምህርት ኮሌጅ ዲን አቶ ወንደሰናቢ ይጋሩታል። በስራ ላይ ከተሰማሩት የትምህርት ባለሙያዎች በተጨማሪ በመምህርነት የሚሰለጥኑ እጩ መምህራን ምዘና ይወስዳሉ። በቅድመ ስራ ስልጠና ላይ ለሚገኙ ትምህርት ባለሙያዎች ፈተና ተሰጥቶ ብቁ ሆነው የተገኙት አነስተኛ ቁጥር ያላቸው ናቸው። እንደ ዲኑ
የቅድመ ስራ ስልጠና ላይ ያሉት 100% የጽሁፍ ፈተና ነው የሚፈተኑት። የጽሁፍ ፈተናው ራሱ በሁለት ይከፈላል። 75% ይዘቱ ነው፣ 25% የማስተማሪያ ስነ ዘዴ ነው። አሁን ኮሌጆች ላይ ያለውን ባነሳልህ ከ2005 ከ2010 ተሰጥቷል በተከታታይ ላሉት አመታት እና ውጤቱን ስታየው በጣም አስደንጋጭ ነው። 2005 ላይ ፈተናውን ከወሰዱት 3.2 ናቸው ብቁ የሆኑት የአማራ ክልል አማካይ። 2008 ላይ እንዲሁ እየተንፏቀቀመቶ ወደ 12% ደርሷል። 2010 ላይ 24% ደርሷል። በጠቅላላ ከዛ ዘመን የአማራ ክልል 10 ኮሌጆች ምሩቃን ይህን ያህሉ ብቻ ናቸው ብቁ የሆኑት ማለት ነው።
ለምዘና ውጤቱ ዝቅተኛነት መደበኛ የምዘና ስርዓትና ጊዜ አለመኖር ሌላው ምክንያት እንደሆነ ወይዘሮ አልማዝ ያስረዳሉ። አንድ ተመዛኝ ከአንድ ወር በፊት መመዘኑን ማወቅ ቢገባውም ይህ ተግባራዊ ያለመሆኑን ጠቁሞ በዚህ ዓመት እንኳ ከ15 ቀናት ባነሰ ጊዜ ውስጥ ነው እየደረሰ ያለው ብለዋል።
ትምህርት ሚኒስቴር ምዘናውን የሚሰጥበት ቋሚ ጊዜ የለውም። መምህሩ ተዘጋጅቶ በዚህ ጊዜ መዘናለሁ ብሎ ሳይሆን በችኩል ችኩል ነው ምዘና የሚሰጠው። ሌላው ትልቁ ደግሞ መምህሩ ራሱን አብቅቶ ለፈተና ተዘጋጅቶ መግባት ላይ ችግር አለ። ሌላው ይሄ ቁጥር እንዲያነስ ደግሞ ያደረገው አንደኛ መምህሩም የትምህርት ቤት አመራሩ ስራ ይቀይራል፣ ደረጃ ያሻሽላል፣ ትምህርት ያሻሽላል። ዲፕሎማ ላይ እያለ የተመዘነ ሰው በዛው በተመዘነበት ዓመት የማህደረ ተግባር መመዘን ሲገባው ዲግሪ ያሻሽላል። ያ ሰው ዲግሪ ካሻሻለ ያ ሰው ከምዘና ስርዓቱ ወጣ።
የትምህርት ባለሙያዎች ምዘና ከወሰዱ በኋላ እስከ 5 ዓመታት መቆይታቸው ትምህርት ሚኒስቴር ወጥ የሆነ አሰራር አለመዘርጋቱን የሚያሳይ ነው ሲሉ አስተያየት ሰጪዋ ይናገራሉ። በአንጻሩ የተሻለውን ለመምረጥ ሲባል የተለያዩ ሙከራዎች ሲደረጉ መቆይታቸው ለምዘናው መዘግየትና ወጥነት አለመኖር ምክንያት መሆኑን በትምህርት ሚኒስቴር የመምህራን የትምህርት ቤት አመራሮች ሙያ ፈቃድ አሰጣጥና እድሳት ዳይሬክተር ወይዘሮ ካሳነሽ አለሙ ገልጸዋል።
ምዘና ከወሰዱ በኋላ የመጀመሪያው ሞዳሊቲ ፐርፎርማንስ አሴስመንት የተግባር ምዘና እናካሄዳለን የሚል ነው የነበረው እና ተግባር ምዘና ደግሞ መምህሩ ክፍል ውስጥ እያስተማረ ገብቶ የማየትን የትምህርት ቤት አመራሩም ትምህርት ቤት የሚያስተዳድርበትን ሁኔታ በቦታው ሄዶ የማየትን ነገር የሚነካ ነበርና ይሄ ይሆናል ወይ ብለን የተወሰነ ሰርቬይ ሰራን። እንደ ፓይለት ነገር ስንሞክር ማስኬዱ ነገሮች እንዳሉ ሲታይ ይሄ ሞዳሊቲ ውጤታማ ያደርገንምና ወደ ፖርትፎሊዮ ምዘና ብንመጣ ይሻላል የሚል ሌላ መንገድ የሚመች መንገድ የማመቻቸት ስራ ሰራን። እነኚህ ሲሰሩ ጊዜ መብላታቸው አልቀረም። ግን የተሻለውን ለመምረጥ ነው ጊዜ የወሰደው ብለን ነው እኛ የምንረዳው።
የተሻለውን አገኛችሁት? አሁን
በፖርትፎሊዮ ማየቱ ይሻላል። በዘጠና ወይም በሰማንያ ደቂቃ አንድን መምህር ከማየት ይልቅ ለንደማለትን ለሁለት አመትም የነበረውን ቆይታ በተሰነደ ሰነድ ዋና ዋና ተግባራቱን አይቶ ያን ዋጋ መስጠቱ የተሻለ ይሆናል የሚል አማራጭ ውስጥ ገብተን ነው ይሄ ይሻላል በሚል የመረጥነው መንገድ ነው ማለት ነው።
እና ለዚህ የተቀመጠ ምን አይነት የመፍትሄ አቅጣጫ አለ?
ሚኒስቴር መስሪያ ቤታችን አሁን የመዋቅራዊ ለውጥ እየሰራ ነው። የብቃት ማረጋገጫውም ከዚህ በፊት አነስ ባለ ደረጃ ነበር ስራውን ይመራ የነበረው፣ አሁን ከፍ ወዳለ ደረጃ እንዲያድግ የተደረገበት ሁኔታ አለ። ይሄ ችግሮችን ይፈታል።
ከምዘና ስርዓቱ ጋር ተያይዞ የሚነሳው ሌላው ቅሬታ ምዘናው አስገዳጅውን አሰራር ሊዘረጋለት ይገባል የሚል ነው። አንዳንድ አስተያየት ሰጪዎች እንደሚሉት በፈቃደኛ የትምህርት ባለሙያዎች ላይ ብቻ የተንጠለጠለ ምዘና የትምህርት ጥራትን ለማረጋገጥ አያስችልም።
አሁን እየሄድንበት ያለው ትክክል ነው፣ በፈቃደኝነት ላይ የተመሰረተ ነው። ይሄንም ውጤታማም እንዲሆኑ ምክንያቱም አስገዳጅ ነገሮች በበዙ ቁጥር ሙያተኞች ውጤታማ ይሆናሉ ተብሎ አይጠበቅም። ኢቭን በፈቃደኝነት ብለን እንትን ብለን እንኳ ፈቃዳቸው እኛ ማስተናገድ ከምንችለው አቅም እየበዛ ነው።
ነገር ግን ክፍል ውስጥ ቆሞ ለማስተማር የሙያ ፈቃድ እንደሚያስፈልግ አቅጣጫ መቀመጡ ይጠቀሳል። ታዲያ ይህን እንዴት ማጣጣም ይቻላል?
አሁን ሲስተሙን እያዋዙ ወደ ስራ ከመግባት አንጻር የጀመርነው አካሄድ ጥሩ ነው። በራሱ ደግሞ የአስገዳጅ ሁኔታው የሚመጣበት ጊዜ ይኖራል።
የትምህርት ጥራትን እውን ለማድረግ ከምዘናው ባለፈ ስርዓተ ትምህርቱን ጨምሮ በርካታ አሰራሮችን ማስተካከል እንደሚገባ የደሴ መምህራን ትምህርት ኮሌጅ ዲን ያሳስባሉ።
በእኔ አስተያየት የችግሮቹ መንስኤ ይሆናሉ ብዬ ያሰብኩት ምንም ጥያቄ የለውም፣ በጥቅል ስታዩ የትምህርትና ስልጠና ስርዓቱ ችግር ነው። እንግዲህ የስልጠና ጥራት ችግር ስንል ስርዓተ ትምህርቱ፣ የመምህራን አመላመል፣ የስልጠና ዘዴው፣ መጨረሻ ላይ አብቅተን የምናወጣቸው እዚህም መምህራን የሚያሰለጥኑት
የምዘና ስርዓቱን አልፈው የእውቅና ሰርቲፊኬት ያገኙትና በቦሩ ሜዳ አጠቃላይ አንደኛ ደረጃ ትምህርት ቤት መምህርት የሆኑት እንግዳ ሰይድ ምዘናው ከነ ችግሩም ቢሆን የመምህሩን ብቃትና የራስ መተማመን በማጎልበት የላቀ ሚና እንደሚጫወት አስረድተዋል።
ምዘናው መካሄዱ መምህራን ያላቸው ብቃት ደረጃ አውቀው ምናልባትም አሁን ያልቀረቡ አሉ እንደሰማችሁት፣ እና ከዛ መሻሻል አሳይተው ልጆቻችን ተማሪዎቻችን ላይ ለውጥ ለማምጣት ጥረት እንዲያደርጉ ያደርጋሉ ያስባሉ።
ምዘና ብቻ ግን በሀገሪቱ የሚስተዋለው የትምህርት ጥራት ችግር ይፈታል ተብሎ አይታሰብም።
በምዘና ብቻ የዚህ የትምህርት ስርዓት ችግር ይቀረፋል ተብሎ አይታሰብም። የፍኖተ ካርታ ጥናትም ላይ አንዱ የተመለከተው ይሄንን ነው። ስቴክሆልደሩ ብዙ ነው። በዚህ ረገድ ስራዎች መሰራት አለባቸው።
አሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
እንግዲህ አድማጮች የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ጽዮን ግርማ ነበርኩኝ። ሞክቤል ያበሮ ቴክኒኩን በማቀናበር አብሮን ነበር። አልፈሬዶ አልሳንቶስም የስርጭት መሐንዲሱ ነበር። ደህና ደሩ። ዛጎሪያ ሰረችው ማሽላ ጠባቂ ሀረር ላይ ያለች ዱሬ ላይ ያለች ዋኔ ዋኔ ያለች በንባ ስትለየኝ ከልብ ያልጠፋለች ዱሬ ድር ያሰኝ ሬ ድር ያሰኝ ኮልተኮልተፍ ሲል ጣፋጭ አንደበቷ ቃሏ ሚናፍጫል እንኳን ደም ግባቷ እቦይ ብያልተኝ
Tonen radon isa gala amerikati.